ሐወይ አዲስ አበባ ሐወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ አገርም እንደ ሰው ይናፍቃል ወይ አራዳ አራዳ
ለዮቶና ለንብረቶ አስተማማኝ ዋስትና መስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማህበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
ታላቅ የምስራች!
ወደ ውጭ ሀገር ለጉብኝት ለጸሎት እንዲሁም ለሥራ ጉዳይ ለምትጓዙ መንገደኞች በሙሉ
ጉዟችሁ የተሳካና እንከን የለሽ እንዲሆንላችሁ እየተመኘን በአይነቱ ልዩ የሆነውንና በብቸኝነት በመናቀርበው ዓለም አቀፍ የመንገደኞች የጉዞ ዋስትና አገልግሎት ተጠቃሚ እንድትሆኑ ስንጋብዝ በደስታ ነው።
የጉዞ ሽፋኑ ከሸንገን አገሮች በተጨማሪ ወደ አሜሪካ፣ ካናዳ፣ አውሮፓ፣ ኤዥያ፣ አውስትራሊያና አፍሪካ ከምታደርጓቸው ዓለም አቀፍ ጉዞዎች ጋር በተያያዘ በድንገተኛ ህመም፣ በሻንጣ መጥፋት፣ በአውሮፕላን መዘግየት እንዲሁም በሌሎች አልታሰቡ ድንገተኛ አደጋዎች ምክንያት በባዕድ አገር ሊያጋጥማችሁ የሚችል መጉላላትን ከወዲሁ ለመቅረፍ ታስቦ በልዩ ሁኔታ የተዘጋጀ ነው።
በተለይ በአሁኑ ጊዜ ወደ ኢየሩሳሌም ለጸሎት የምትጓዙ መንገደኞች የእድሉ ተጠቃሚ እንድትሆኑ በአክብሮት እንጋብዛለን።
ልብ ይበሉ፣ ከእንግዲህ ወዲህ ከቪዛና የአይሮፕላን ትኬቶ በተጨማሪ ሊያስቡበት የሚገባው ብርቱ ጉዳይ ቢኖር የኒያላ ኢንሹራንስን የመንገደኞች የጉዞ ዋስትና መግዛቱን ነው።
ለበለጠ መረጃ በስልክ ቁጥር 0116639065 ይደውሉልን።
መልካም ጉዞ። ኒያላ ኢንሹራንስ አክሲዮን ማህበር።
የሰማችሁት የብላታ መርሲ ያዘን የቁም ጻፍ የነበሩት አባ መክብብ ስለ ብላታ የሰጡትን ምስክርነት ነበር። ባለፈው ሳምንት ዝስታችን የብላታ መርሲ ያዘን ወልደ ቂርቆስን ዝስታ አቁመ ነው የነበረው። ብላታ መርሲ ተምረው እንዲተረጉሙ የታዘዙትን አረጋዊ መንፈሳዊ መጽሐፍና ሌሎችም ትርጓሜዎች ያጠናቀው አስረክበው በ1917 ዓ ም የብራና ሰላም ጋዜጣ ጸሐፊ ሆነው እንደተመደቡና ከአራት ወርም በኋላ በተፈሪ መኮንን ትምህርት ቤት የግዕዝና የአማርኛ አስተማሪ ሆነው ተመድበው ሥራ እንደጀመሩ ጠቅሰን ነበር። ዛሬም ከዛው እንቀጥላለን። ለዚህ ፕሮግራም የመዛግብት ምንጭና ምስክርነታቸውን የሚሰጡ በቅርብ የሚያውቋቸው ሰዎች እንድናገኝ ቤተሰቦቻቸው ትልቅ እገዛ አድርገውልናል። ለዚህም ውለታቸው በኒያላ ኢንሹራንስ አክሲዮን ማህበር በእናንተ በውድ አድማጮቻችንና በእኛም በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያለው ምስጋና እናቀርባለን። በ1918 ዓ ም በተፈሪ መኮንን ትምህርት ቤት የትምህርቱ ሥራ የተስፋፋም የአዳሪ ተማሪዎች ቁጥርም እየበረከተ እንዲሄደ ትዝታዬ ስለ ራሴ ማስታውሰው በሚለው ያልታተመ መጽሐፋቸው የሚነግሩን ብላታ መርሲ ያዘን እንዲህ ይቀጥላሉ። ሐኪም ወርቅነህ ትጋቴንና የሥራዬን ይዞታ ተመልክተው ቀለቤን ከ10 ወደ 15 ብር አሳደኩት። ይቀበልና አቦ መኖሪያን ትቼ በተፈሪ መኮንን ትምህርት ቤት የትምህርት ቤቱ ሹም ሐኪም ወርቅነህ ላስተማሪዎች ሁሉ መኖሪያ ቤት ሲያድሉ ለኔም መኖሪያ ቤት ስለሰጡኝና ስፍራውም ምቹ ስለሆነልኝ በተፈሪ መኮንን ትምህርት ቤት እቀመጥ ጀመር። አዳሪዎቹ ተማሪዎችም በሚገባ ተጠብቀው እንዲያድጉ በማለት አቶ ማህተመ ወርቅ ሸቴ አስተዳዳሪ ሆነው ተሾመው ገቡ። እንዲሁም ደግሞ በመንፈሳዊ ረገድ የሃይማኖትና ስርዓት ግብረገብነትን የሚያስተምርና በቅስና ስልጣን ተማሪዎቹን የሚያናዝዝ መምህረ ንስሐ ማስፈልጉን ለሐኪም ወርቅነህ ነግራቸው ሐሳቡን በቶሎ ተቀበሉት። በእንጦጦ ማርያም ያሉት ርዕሰ ደብር ራስ ወርቅ ለዚህ ሥራ ተመርጠው በታሳስ ወር ሥራ ጀመሩ። በአዲስ ሥርዓት ለመጻፍ የጀመርኩትን የአማርኛ ሰዋሰው በዚህ ዓመት ውስጥ የመጀመሪያውን ክፍል ጨርሼ በትምህርት ሥራ ላይ እንዲውል አደረግኩት። ጽሑፉ ገና በማተሚያ ስላልታተመ በጥቁር ሳንቃ ላይ የጻፍኩ ለተማሪዎች ያቀረብኩላቸው። እነርሱም በየደብተራቸው እየገለበጡ ካጠኑት በኋላ በትምህርቱ ስለተደሰቱበት እንደገና ጨምርልን እያሉ ይወተውቱኝ ጀመር። ሐኪም ወርቅነህ የሰዋሰውን ጅምር አይተው ደስ ስላላቸው በጽሑፉ እንደተጋና ወደ ፍጻሜ እንዳደርሰው አደራ እያሉ መከሩኝ። ምክራቸውም ለትጋትና ለብርታት ተጨማሪ ምክንያት ሆነልኝ። ሐኪም ወርቅነህ ርኅሩኅነትና ቅንነት የተፈጥሮ ባሕርይ የሆነላቸው እውነተኛ ሰው ናቸው ይላሉ ብላታ መርስያዘን ወልደ ቂርቆስ። በጨዋታችን ላይ ሐኪም ወርቅነህ እሸቴ ከአባታቸው ከነጋድራስ እሸቴና ከእናታቸው ከወይዘሮ ደስታ ወልደ ማርያም ጥቅምት 11 1857 ዓ.ም በጎንደር ከተማ ተወልደው አጼ ቴዎድሮስ አባታቸውን ነጋድራስ እሸቴን አስረው በግዞት ወደ መቅደላ ሲልኩ ቤተሰባቸውን ይዘው እዛው መቅደላ ስለነበሩ በ1860 በሚያዝያ ወር እንግሊዞች መቅደላን ሲይዙ ሽብር ሆነና ወርቅነህ እሸቴ ከቤተሰቦቻቸው ተለይተው የእንግሊዝ ወታደሮች አግኝተዋቸው ከዚያም ኮሎኔል ቻምበርሌን የተባለ ወታደር ወደ ህንድ አገር ይወሰዳቸው። በህንድ አገርና በስኮትላንድ የሕክምና ትምህርት የተማሩና በሕክምና ሙያ በርማ ውስጥ ሲሰሩ ቆይተው በመጀመሪያ ጊዜ በ1891 ዓ.ም ወደ ኢትዮጵያ መጥተው እስከ 1894 ዓ.ም ድረስ እንደገና ለሁለተኛ ጊዜ በ1901 ዓ.ም ተመልሰው መጥተው በእንግሊዝ ለጋ ሲሆን ሐኪም ሆነው ከዚያም አጼ ምኒልክን ለማስታመም ቤተ መንግሥት ገብተው ከቆዩ በኋላ ወደ በርማ ተመልሰው ለሦስተኛ ጊዜ በ1913 ዓ.ም ወደ ሀገራቸው መጥተው በልዩ ልዩ የኃላፊነት ቦታዎች መንግሥትን ያገለገሉ ቀደምት ኢትዮጵያዊ ምሁር እንደነበሩ በዚሁ በትዝታ አራዳ የጨዋታ ፕሮግራማችን ተጨዋውተን ነበር። ሐኪም ወርቅነህ እሸቴ በ1920 አዛዥ ተብለው ተሾሙ። በ1927 በሎንደን የኢትዮጵያ ልዩ መልእክተኛና ባለሙሉ ሥልጣን አምባሳደር ሆነው ተልከው ስለ ኢትዮጵያ ጉዳይ ተከራክረዋል። የጠላት ወረራ ዘመናትን በስደት ከቆዩ በኋላ በ1934 ዓ.ም በሚያዝያ ወር ወደ ኢትዮጵያ ተመልሰው ሀገራቸውን ሲያገለግሉ ቆይተው በመስከረም 29 ቀን 1945 ዓ.ም በ88 ዓመት ዕድሜ ከዚህ ዓለም በሞት ተለይተዋል። ሐኪም ወርቅነህ እሸቴ በ1918 ዓ.ም ጓደኞቻቸውና ወዳጆቻቸውን ሰብስበው የፍቅርና የአንድነት ማኅበር ሲመሠርቱ መርስያዘን ወልደ ቂርቆስም ማኅበርተኛ ሆነው ገብተው የማኅበሩ ደንብ ሲሰናዳም አብረው አሰናድተው መሥራችና አሰባሳቢው ሐኪም ወርቅነህ የማኅበሩ ፕሬዚዳንት ሲሆኑ እሳቸው ማለትም መርስያዘን ወልደ ቂርቆስ ዋና ጸሐፊ ሆነው ይሠሩ ጀመር። የፍቅርና የአንድነት ማኅበር በጊዜው ከባርነት ነፃ የሚወጡ ሰዎችን በማሰባሰብ የሙያ ትምህርት አቋቁሞ ትምህርት የሚሰጥና ልጆቻቸውንም የሚያስተምርና በአንዳንድ ሀገራዊ ጉዳዮች እየመከረ የሚያግዝ ማኅበር ነበር። ብላታ መርስያዘን በ1918 ዓ.ም ሐኪም ወርቅነህ ከ17 ዓመት በፊት ከእንግሊዝኛ ያስተረጉሙትን በአማርኛ የተጻፈ የዓለም ጂኦግራፊ መጽሐፍ ሲያዘጋጁ በዓለም ጦርነት ምክንያት የዓለም ጂኦግራፊ በመለዋወጡ እሱን ሲያስተካክሉ ያግዟቸው እንደነበረም በትዝታቸው ይናገራሉ። ይህ የአማርኛ የዓለም ጂኦግራፊ መጽሐፍ ለአልጋ ወራሽ ተፈሪ መኮንን ቀርቦ እንዲታተም ሆኗል። ሐኪም ወርቅነህ በዚህ መጽሐፍ ምቅድም ላይ እንዲህ ይላሉ። ይህ የጂኦግራፊ መጽሐፍና ትርጓሜ የትምህርት ዕውቀት ባላቸው ወዳጆቼ በአቶ ህሩይና አሁን ብላቴን ጌታ ህሩይ በአቶ ወልደ ተክለ ሃይማኖት እርዳታ ተጽፎ በ1904 ዓ.ም ተጨረሰ። ነገር ግን በዚህ ዘመን በአዲስ አበባ የመጽሐፍት ማተሚያ መዘውር ስላልነበረ ወደ ውጭ አገርም ሰድጄ እንዳላሳትመው የሚበቃ ገንዘብ ስላልነበረኝ ለጊዜው መታተሙ ቆይቶ ነበር። እኔም ቀድሞ ወደ ነበርኩበት ወደ ውጭ አገር ሹመቴ እንደገና ለመመለስ የሚያስፈልገኝ ስለሆነ ተመልሼ ሄድኩ። ከስድስት ዓመት በኋላ ግን በጭራሽ ወደ አገር የመጣው። በመጣሁም ጊዜ ለኢትዮጵያ ልማትና ለሕዝባቸው ጤንነት በትጋት የሚያስቡ ለሥልጣኔ ሥራ መሪ የሆኑ የኢትዮጵያ መንግሥት አልጋወራሽና እንደራሴ ተፈሪ መኮንን የመጽሐፍ ማተሚያ መዘውር ከአውሮፓ አስመጥተው የማተሚያ ቤት አሰርተው ሥራው በኢትዮጵያውያን ልጆች እጅ ሲሠራ አይቼ በብዙ ደስታ ተደነቅኩ። በአማርኛም ቋንቋ የተረጎመው ጂኦግራፊ በዚሁ ባቆሙት ማተሚያ ቤት እንዲታተም ፈቀዱልኝ። ነገር ግን ጂኦግራፊው የተተረጎመው ከትልቁ የአውሮፓ ጦርነት አስቀድሞ ነበርና እንደገና ሊታረም የሚያስፈልግ ሆነ። ይህንንም ለማረም ምሁር የሆነ ወዳጄ አቶ መርሲያዘን በትግስትና በልበ ፈቃድ ከኔ ጋር በማረም ረዳኝ። ቀጥሎም መጽሐፉ ሲታተም ግድፈቱን እያረመ አሳተመልኝ። ይህን የመሰለ እርዳታ ባላገኝ ኖሮ ይህ የጂኦግራፊ ትርጉም ወደ ፍጻሜም ባልደረሰ ነበር። ስለዚህ ለሁሉም ከልብ የሆነ ጥልቅ ምስጋናዬን አቀርባለሁ። ሐኪም ወርቅነህ እሸቴ።
ለሕይወቶና ለንብረቶ አስተማማኝ ዋስትና በመስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማኅበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
ብላታ መርሲያዘን ወልደቂርቆስ ከሐኪም ወርቅነህ እሸቴ ጋር ይህን የጂኦግራፊ መጽሐፍ በሚያዘጋጁበት ጊዜ አልፎ አልፎ ሐኪም ወርቅነህ ቤት ያድሩ ነበር። ይህን ሥራ አብረው በሚሰሩበት ጊዜም ሐኪም ወርቅነህ ብላታ መርሲያዘን እንግሊዘኛና ጂኦግራፊ ያስተምሯቸው እንደነበረ ይናገራሉ። ብላታ መርሲያዘን ያዘጋጁት የሰዋሰው መጽሐፍም በኋላ ታትሞ የትምህርት ሚኒስቴር የሰዋሰው ማስተማሪያ መጽሐፍ ሆኗል። ብላታ መርሲያዘን ወልደቂርቆስ ስለዚሁ ስለ ሰዋሰው መጽሐፋቸው እንዲህ ይላሉ። ካለፈው ዓመት አንስቶ የትምህርት ሥራ የተጀመረበት የአማርኛ ሰዋሰው ወሬው በየስፍራው ስለተሰማ ከውጭ አገር ሰዎች ጋር ያስተዋውቀኝ ጀመር። በፓሪስ ያለው የምሥራቃውያን ቋንቋ ሊቅ ሙሴ ግሬቦና በአዲስ አበባ የፈረንሳይ ለጋሲዮን ጸሐፊ በኩል በደብዳቤ ተዋወቀኝ። እርሱ ራሱ በአማርኛና በፈረንሳይኛ የጻፋቸውን ሁለት መጽሐፎች ልኮ አበረከተልኝና እኔም አንድ የሰዋሰው ቅጅ እንድልክለት ጠየቀኝ። እኔ ግን ሰዋሰው ገና ወደፊት የሚታተም መሆኑንና በታተመ ጊዜ እንደምልክለት በመግለጽ መልስ ከሰጠው በኋላ ትምህርት ሕፃናት የተባለች ትንሽ መጽሐፌን በበኩሌ ስጦታ አድጌ በቆንስሉ በኩል ላኩለት። እንዲሁ ደግሞ ሞንሲኞር ኒቆላስ የተባሉ የግሪክ ማኅበር ጳጳስ በዚሁ ዓመት ተዋወቁኝና አማርኛ እንዳስጠናቸው ጠየቁኝ። እኒህ ሰው በኢትዮጵያ ላለው የግሪክ ሕዝብ ሜትሮፖሊስ ሆነው ከሞንሲኞር ሚሊቲዮስ በእስክንድሪያ ላይ ተሾመው በ1921 በመስከረም 4 ቀን አዲስ አበባ የገቡ ናቸው። ሰውየው ከቋንቋቸው ሌላ ፈረንሳይኛ፣ እንግሊዝኛ፣ ላቲን፣ አረብኛና ቱርክኛ ይናገራሉ። አሁንም አማርኛ ለመማርና ለማወቅ ፈልገው ኑሮ በህዳር ወር የተፈሪ መኮንን ትምህርት ቤትን በጎበኙ ጊዜ አማርኛ ለመማር ያላቸው ምኞት ለአዛዥ ወርቅነህ ነገሯቸው። እሳቸውም ከኔ ጋር አገጣጠሟቸውና በትርፍ ሰዓት ወደ ቤታቸው እየሄድኩ እንዳስተምራቸው ተነጋግረን ተስማማን። ሰውየው የቋንቋ ስጦታ ስላላቸው በዕድሜም የ38 ዓመት ሰው ስለሆኑ የአማርኛም ፊደል ለማወቅና ንባቡን ለመከተል ምንም ጊዜ አልወሰደባቸውም። በቶሎ አወቁትና የሰዋሰው ክፍሎችን በማጥናት ይለማመዱ ጀመር። ሁለት ወር ያህል ካስተማርኋቸው በኋላ በእንግሊዝኛ በይበልጥ ሊያስረዳቸው የሚችል ገብረ መድን ኃይለ ማርያምን ተክቼላቸው ያስተምራቸው ጀመር። ሞንሲኞር ኒቆላስ በዚህ በጥቂት ጊዜያት ተለማምድን ወዳጅ ስላደረጉኝ በግሪክ አገር በመንፈሳዊ ትምህርት ስኮላርሺፕ ፈልገው እንደሚልኩልኝ ተስፋ ሰጡኝ። ከአንድ ዓመት በኋላም ስኮላርሺፕ ያገኙልኝ መሆናቸውን ነገሩኝ። ነገር ግን እኔ በዚያን ጊዜ ለሥራ ወደ ጅጅጋ ታዝዤ ነበርና ሐሳቤን የለወጥኩ መሆኑን ገልጬ ምስጋና አቀረብኩላቸው ይላሉ ብላታ መርሲያዘን ወልደቂርቆስ ባልታተመው መጽሐፋቸው። ¶¶ ጅጅጋ ስለመሄዳቸው መነሻው ነው ነገር ሲነግሩን ባስተማሪነት ስራ ከአራት አመት በላይ ስለቆየውና ስለሰለቸኝ በዚህ አመት ወደ ሌላ ስራ ለመዛወር በብዙ መንገድ እፈትን ጀመር። ነገር ግን የተመኘሁትን ለማግኘት ስላልቻልኩ ሐሳቤን ወደ ንግድ ኑሮ አዛወርኩና የሚያዋጣኝ መንገድ አጠና ጀመር። በሰኔ ወር ትምህርት ቤት ከተዘጋ በኋላ ይህን ሐሳቤን ለወዳጄ ለነጋድራስ ታፈሳብተ ሚካኤል ነገርኳቸውና በጉዳዩ ተመካክረን በኋላ በሳቸውና በወንድማቸው በአቶ ፋሲካ ካፒታል ገንዘብ ጅማ ውስጥ አጋሮ ላይ የቡና ንግድ እንዲቆምና እኔ ሥራውን እያካሄድኩ ከነሱ ጋር የትርፍ ተካፋይ እንድሆን በበኩላቸው ሐሳብ አቀረቡልኝ። እኔም በነገሩ ስለተስማማሁ የስምምነቱን ረቂቅ በአንድነት ሆነን አዘጋጀን። ዳሩ ግን ስምምነቱን ከመፈረም በፊት አንድ የሚፈጸም ነገር ነበር። ይኸውም ከመንግሥት ሥራ ለመውጣት የመቻልና ያለመቻል ነገር ነው። በዚህ ዘመን የመንግሥት ሠራተኛ በፈቃዱ ሥራ ለመተው አይችልም ነበርና እንዴት እንደምተው ምክንያት መፍጠር አስፈላጊ ሆነብኝ። ስለዚህ በጤና ምክንያት በቆላ አገር ለመኖር ስለፈለግኩ ያሰናብቱኝ ስል ለአለቃዬ ለአዛዥ ወርቅነህ ማመልከቻ አቀረብኩላቸው። እሳቸውም አንተን የላኩልኝ ግርማዊ ንጉሥ ስለሆኑ ላሰናብትህ አልችልም ካሉኝ በኋላ ሆኖም ማመልከቻህን ለግርማዊ ንጉሥ አቀርብልሃለሁ ስላሉኝ ማመልከቻዬን ሰጥቷቸውና በስራዬ ላይ ሆኜ እጠባበቅ ጀመር። ማመልከቻዬንም አለቃ አዛዥ ወርቅነህ በ1922 ዓ ም በጥቅምት ወር ለግርማዊ ንጉሥ አቅርበውት ኖሮ ሥራውን ሚቶ ለጤናው በሙቀት አገር ለመኖር በማሰብ ከሆነ እኛም እንረዳዋለን፣ ለዚሁም ተስማሚ የሆነ ሥራ እናገኝለታለንና ጥቅምት 27 ቀን ያቅርቡት የሚል መልስ ስለተሰጣቸው ልጅ በልሁ ደገፋ እንዲያቀርበኝ አሳዘው መጥተው ነገሩኝ። ስለዚህም በጥቅምት 27 ረቡዕ ወደ ግቢ ሄጄ እጠባበቅ ጀመር። ግርማዊ ንጉሥ ተፈሪ በዱክ ቤት ሆነው ባለጉዳዮች መኳንቶችን ያነጋግሩ ነበር። 5 ሰዓት ሲሆን ልጅ በሉ አስጠርቶኝ ገባሁና መሬት ስሜ ከፊታቸው ቆምኩ። ግርማዊ ንጉሥ ወደ እኔ እያዩ በሙቀት ስፍራ ለመኖር መፈለግህን አዛዥ ወርቅነህ ነግረውናል። ሐሳብህ ይኸው ከሆነ ጅጅጋ የሚስማማህ ነውና እዚያ በአባቴ በልዑል ራስ መኮንን ስም እንዲከፈት ያሰብነውን ተማሪ ቤት አቋቁመህ እንድሠራ ልንነግርህ ነው የጠራንህ አሉኝ። እኔም በርኅራኄና በበጎ ሐሳቢነት የተሞላ ንግግራቸውን ስሰማ ከልብ ደስ አለኝና ግርማዊ ሆይ ለጤናዬና ለኑሮዬ ግርማዊነቱ ያሰቡልኝን ተቀብዬ በተቻለኝ ሁሉ አገለግላለሁ ብዬ መሬት ስሜ ተሰናብቼ ወጣሁ። በሩን ወጥቼ ጥቂት እንደተራመድኩ ባላምባራስ ተክለ ማርቆስ ከተል ብሎ ጠርቶ አቆመኝና አስፈላጊውን ማዘዣ እንድሰጥህ ነገ ወደ ቢሮዬ እንድትመጣ ብሎ ተመለሰ። ከዚህ በኋላ ወደ ባላምባራስ ተክለ ማርቆስ ቢሮ መመላለስ ሆነ። ይህ ሰው በግርማዊ ንጉሥ ግቢ ከዋናው የጽፈት ቤት ሹም ከፊታውራሪ ኃይሌ ወልደ ሩፌ ቀጥሎ የሚገኝ የጽፈት ቤቱ ባለሥልጣን ነው። ከእኔም ጋር በሥራ ላይ ባለሁበት ዘመን ሁሉ በቂ ውቅያ ነበረን። ነገር ግን በሥራ ብዛት ወይም እኔን ቸል ለማለት በማሰብ እንደሆነ አልገባኝም። 3 ሳምንት ያህል ስመላለስ እያየኝ ዝም ይለኝ ጀመር። እኔ ግን ወደ ታዘዝኩት ስፍራ ለመሄድ ወይም ቁርጡን አውቄ የስንብት ፈቃድ ለማግኘትና ያቀድኩትን የንግድ ሥራ ለመጨበጥ ቸኩዬ ነበርና በደጅ ጥናት መመላለስ ክፉኛ ሰለቸኝ። ወደ አዛዥ ወርቅነህም ሄጄ ሁኔታዬን ነገርኳቸውና የስንብቻውን ፈቃድ ብቻ እንዲያሰጡኝ ለመንኳቸው። አዛዥ ወርቅነህ ቅንነትና ርኅራኄ ከአምላክ የተፈጥሮ ስጦታ የሆነላቸው ደግ ሰው ስለሆኑ የሰውን መጉላላት የማይወዱ ናቸው። የኔንም ጉዳይ እንደገና ለግርማዊ ንጉሥ አቀረቡት። ባላምባራስ ተክለ ማርቆስ ተጠርቶ ቢጠየቅ የአውራጃው ዲሬክተር ግራዝማች መስፍን ቀለም ወርቅ በቅርብ ጊዜ ውስጥ ስለሚመጣ እንዳገጣጥመው አስቤ ነው የሚል ምክንያት ስለሰጠ ነገሩ እዚህ ላይ ቆሞ አረፈ። አዛዥ ወርቅነህም እንግዲህ እነርሱ ሲፈልጉህ ይጥሩህ፣ እስከዚያ ድረስ በቀድሞ ሥራ ላይ ነህ ስላሉኝ የሥራ መደቤን እንዲያስኩ እጠባበቅ ጀመር። አቅጄው የነበረውንም የንግድ ሥራ በኅዳር 30 ቀን ሰረዝኩት። በታህሳስ 8 ቀን ማክሰኞ ነጋድራስ ታፈሰ ሀብተ ሚካኤል ፊታውራሪ ተብለው የጅጅጋ ውራጃ ተሾሙ። ዲሬክተሩ ግራዝማች መስፍንም በዚሁ ጊዜ ከጅጅጋ መጥቶ አዲስ አበባ ነበረ። ከዚህ በኋላ የሹመቴ ስያሜ የጅጅጋ ትምህርት ቤት ሹም ተብሎ ማዘዣ ተጻፈና ከአውራጃው ገዢ ጋር ተገጣጠምኩ። የመጓጓዣም ገንዘብ ታዞልኝ ለጉዞ ሰናዳ ጀመር። የትምህርት ቤቱን ማኅተም ቋሚ ጸሐፊው አቶ ተክለ ጊዮርጊስ ናቄ ንድፉን አሳምሮ ሰርቶ አቅርቦ ተፈቀደና ተሠራ። በማኅተሙ ውስጥ የተጻፈው ጥቅስ ጻድቅስ ከመበቀልት ይፈሪ የሚል ሆኖ በመካከሉ የዝግባ ዛፍ ተስሎበታል። በዙሪያውም የልዑል ራስ መኮንን ትምህርት ቤት ጅጅጋ የሚል ቃል ተጽፎበታል። እስከ ጥር መጨረሻ የትምህርት ቤት እቃዎችን ሳዘጋጅ ቆየውና በየካቲት አንድ ቀን በባቡር ተሳፍሬ ወደ ሐረር ተጓዝኩ። በተፈሪ መኮንን ትምህርት ቤት 4 ዓመት ከ10 ወር ያሳለፍኩትን አረፍተ ዘመን ተራምጄ እንግዲህ ወደ ሌላው መተላለፌ ነው። ከዚህ በኋላ ትምህርት ቤቱ የመንግሥት መስሪያ ቤት በነበረ በአንድ ሰፊ ግቢ ውስጥ እንዲቆም ስለተፈቀደ የትምህርት ክፍሎችን ማዘጋጀት ጀመርን። ሥራው ከ15 ቀን ባልበለጠ ጊዜ ውስጥ ስለተዘጋጀ ተማሪዎችን መቀበል ጀመርን። ብላታ መርስያዘን ወልደ ቂርቆስ ባልታተመ መጽሐፋቸው ላይ ከጠቀሷቸው የተለየ አስደናቂ ነገሮች አንዱን ጠቅሰን የዛሬውን ትዝታችንን እናብቃ። በ1915 ዓመተ ምህረት ነው። በዚያ ዓመት ይላሉ ብላታ መርስያዘን ወልደ ቂርቆስ፣ በዚያ ዓመት ፋሲካ በመጋቢት 30 ቀን ውሎ ነበር። ከዚያም በኋላ በሚያዝያ ወር አንድ የቀበና አቦ ዲያቆን ራሱን በዛፍ ላይ ሰቅሎ ስለሞተ የመንደር ወሬ ሆኖ ሰነበተ። በዚሁ ጊዜ የሰማሁትን አስደናቂ ነገር ሳልገልጸው አላልፍም። ይህ ልጅ በሊቀ ዲቁና የሚያገለግል የይፋት ሰው ነው። ስሙም ኪዳነ ማርያም ይባላል። ትሑትና ሰው አክባሪ ስለሆነ በጠባዩ መንፈሳዊ ነው። በዚያም ዘመን ሚስት አጭቶ ነበርና ሚያዝያ 28 ቀን በሰርግ ለማግባት ይሰናዳ ጀመር። ለሰርጉ አንድ ሳምንት ሲቀረው ጋብቻው የሚሰምር መሆን አለመሆኑን ለማስጠየቅ ወዳጆቹ ወደ አዋቂ ስለላካቸው ከአለቃ ኤልያስ ዘንድ ሄደው ጠየቁለት። አለቃ ኤልያስ ሥራቸው ሰዓሊነት ሆኖ ሳለ ጋብቻም ያውቃሉ የሚባሉ የጎጃም ሊቅ ናቸው። አለቃ ኤልያስ የጋብቻውን ቀነ ቀጠሮ በመጽሐፋቸው መረመሩና የወጣው አንቀጽ ምርአዊሃ ይሰቀል፣ ሙሽራው ይሰቀላል የሚል መሆኑን ነገራቸው። መላእክተኞቹም ደነገጡና እንዲህ ከሆነ ጋብቻው ይቅርብህ ብለን ገልጠን እንንገረው፣ ሰርጉም በሚመጣው እሁድ ነው ቢሏቸው ቀጥሎ ያለውን ምክር ሰጧቸው። ሰርጉ ተደግሶ ያለቀ ነገር ከሆነ ይህን ወሬ ነግራችሁ አታስደንግጡት። ይህ አንቀጽ ለሌሎችም እየወጣ በትንንሽ ምክንያት ሲተላለፍላቸው አይቻለሁ። ለምሳሌ ከአሁን በፊት እኔ ራሴ ሚስት ለማግባት ፈልጌ መጽሐፉን ስመለከት ይህ አንቀጽ ቢወጣልኝ ሴቲቱን ስለወደድኩ ዝም ብዬ አገባዋት። ከዚያም በኋላ የቀድሞ ባሏ ከሰሰኝና በሰንሰለት አቆራኝቶ በአፈ ንጉሥ ነሲቡ ችሎት ላይ እጅን ሲያንጠለጥለው ስለሰነበተ በዚህ ተላልፎልኛል። አሁንም በአንድ ትንሽ ምክንያት ይተላለፍለት ይሆናልና አታስደንግጡት። ሆኖም በጸሎትና በምጽዋት የሐዘን ነገር ይጨምርበት ብለው መከሯቸው። መልእክተኞቹም ተመለሱና ሌላውን አስቀርተው ስለ ጸሎትና ስለ ምጽዋት የተነገረውን ምክር ብቻ ለኪዳነ ማርያም አስረዱት። እርሱም ለቤተ እግዚአብሔር ገንዘብ ሰጠና ጸሎተ ዕጣን እየተደገመ እንዲታጠንለት አድርጎ በጸሎት ሰነበተ። ከዚያ በኋላ ሚያዝያ 28 ቀን እሁድ ማታ ኪዳነ ማርያም ጓደኞቹን አስከትሎ ወደ ሴቲቱ ቤት ሄዶ እንደ አገር ልማድ ተሰርጎ አደረ። በማግስቱ ሰኞ ሚስቱን ተቀብሎ በሠራተኞች ታጅቦ ወደ ቀበና አቦ መጣና በራሱ ቤት የሰርጉን በዓል አክብሮ አለ። ማታ በጨለማ ከሚዜዎቹ ጋር ከቤት ወጣና በስተጓሮ ከአጥር ውጭ ባለው ስፍራ ቁጥቋጦ ከለላ አድርጎ ዐይነ ምድር ተቀመጠ። ሙዚዎቹም እንደ እርሶ ወገባቸውን ለመሞከር ፈንጠር እያሉ ተቀመጡ። ስፍራውም የአጋም ቁጥቋጦና የወይራ ዛፍ የሞላበት ጫካ ቢጤ ነው። ኪዳነ ማርያም በዚህ ጊዜ ከተቀመጠበት ተነስቶ ወደ ጫካው ገባና ከወይራ ዛፍ ላይ ወጥቶ እንደ ባላ በሆነ በዛፉ ቅርንጫፍ ላይ አንገቱን ቀርቅሮ ተሰቀለ። ሙዚዎቹም ሥራቸውን ጨርሰው ይጠብቁት ነበርና ስለ ዘገየባቸው ምነው ቀረህ ብለው ድምፅ ቢያሰሙት የማይመልስላቸው ሆነ። ወደ ስፍራውም ሄደው ቢያዩ ስለጠፋባቸው ስሙን እየጠሩ በየጫካው ይፈልጉት ጀመር። ሊያገኙት አለመቻላቸውን ከተረዱ በኋላ የሙሽራውን መጥፋት ለቤተሰብና ለጎረቤት ተናገሩ። ሁሉም በመብራት በየጫካው ይፈልጉ ጀመር፣ ነገር ግን አልተገኘም። በዚህ ጊዜ የነበረውም ወሬ የመንፈሳዊነት ባሕሪ ስላለው ምናልባት መንኑ ይሆናል የሚል ነበር። ሌሊቱ በዚያ አኳን አልፎ ከነጋ በኋላ በጫካ ውስጥ በአንድ ዛፍ ላይ ነጭ ልብስ ተንጠልጥሎ ስለታየ ወደዚያ ቀርበው ቢያዩት ኪዳነ ማርያም መሆኑ ታወቀ። ከዚያ በኋላ ሬሳውን ከዛፉ አውርደው ወደ ቤት አስገቡትና ለቅሶ ሆነ። قطلوم قساوس تصرتو فتحات سيفتوالونا إلتون تكبرة زيلاي أسنناكي نقرادكي بتزتيا يكو يوتنا لامبابي لغل سويفا لكوت كالكا إلياس يتنقرون كالنو موش الراو يسك ألال يالو يانكسو كال بكت تتابع مفتسمو هلا چننم سياسدنكن سنبتو نبر غاب چاگار بتيازي أقاتما چون بزيو بالتات مزوفا چو اندزي አቀርበው ታል ያባቴ ጓደኛ ተወርቀሽ ብሬ ወደኔ ቀርበው አባት በየውቱ ሳለ ለልጄ ለመርስ ያዘን ከጨዋ ቤት ሚስ ፈልግለስ ስላለኝ ከትልቅ ሰው ጋራ ተነጋግር ያለው አባቱም ተስማምቶበት ወገኖቿን ሽያሰኝች የነበረ ልጅቷም የህቴ ልጅናት አሁንሳ አንተ ሐሳብ እንዴት ነው ብለው ጠየቁ። እኔም ነገሩን ካዳመጥኩ በኋላ አንዳች ጥናትና ምርመራ ሳላደርግ አባቴ የፈቀዱት ነገር ከሆነ እሺ ፈጽማለሁ አልኳቸው። አትወርቂም እንግዲያስ አባቱ አቶ ፈቅ ይበሉ በሐምሊወር አዲስ አበባ ላይ ይገኛልና ቃል ማሰሪያው እዚያው ይደረጋል የነገር አባቱም እኔ ራሴ ነኝ ካሉኝ በኋላ ከሐምሌ በፊት አዲስ አበባ ላይ እንደሚገኙ አስተውቆኝ ተለያየ። እኔም ወደ አዲስ አበባ ተመልሼ ስራዬን ቀጥልቼ በዚያ ዘመን ግርማዊት ንግስት ዘውዲቱ በህግ ለሚያገቡ ሰዎች የልብስ ጦታ እንደሚያደርጉ ሰምቼ ነበርና እኔም እንደሌላው ሁሉ የልመና ወረቀት ጽፌ በመላእክ ገነት ተላ በኩል ሳቀርብ ሙሉዬ ሙሽራ ልብስ ታዘዘልኝ። ልብሱን ከግምጃ ቤት ተቀበልኩና ሌላውን ነገር ሳሰናዳሳለሁ ጓደኛዬ አቶ ፍታይ ንጉሴ ሊጠይቀኝ መጣ። በጨዋታ መካከል የጋብቻውን ነገር አነሳሁና ከባላገር ሚስት ለማግባት ተነጋግሬ ስለመምጣቴ ነገሩን በዝርዝር ብገልጥለት የባላገር ለማግባት ማሰብ የተሳሳትክ ይመስለኛል አንተ ያደከው በከተማ ነው በጠባይ እንዴት ልትግባቡ ነው የባላገርን ስንግዳ እንዴት ልትችለው ነው እንደኔ ቢሆን ንብረትን ለማቋቋም ደጋፊ ሊሆን ከመችል ከከተማ ሰው ጋራ መጋባት በተሻለ ነበር አለኝ። እኔም ነገሩ ስለገባኝ ሐሳቡን በቶሎ ተቀበልኩና የነገር አባት ለሚሆነኝ ለአባቴ ወዳጅ እሺ ያልሁትን ቃል እንዴት አድርጌ ለውጣለሁ ብለው ለዚያ ታስብ እኔ አንድ ፈሊጥ አበጃለሁና ሰውየው ሲመጣ ብቻ አስተዋውቀኝ ፈሊጡንም በፍጻሜው ጊዜ እንጂ ያውን አልነግርህም አሁን ብነግርህ ነገሩ ያስቀሃልና እንዳታበላሽው ስለፈራሁ ነው አለኝ። ከዚህ በኋላ በሰኒዮር አቶ ወርቄሽ ብሬ ስለመጡ ይህንኑ ለዚያው ለጓደኛዬ ነገርኩት። እርሱም ፈሊጡን በወዶ አስቀምጠና ለመስተንግዶም ይሁን እንጀራና ጠላ ሲዘህ ወደ ሰውየው ዘንድ አብረን ሂድ አለኝ። እኔም ጠላና እንጀራ አስከዝቼ አሸክሜ አብረን ሄድን። እዚያ ስንደርስ ጓደኛዬ መሆኑን ነግሬ አስተዋወቅኩትና ከሳቸው ጋር ጨዋታ ጀመረ። ጥቂት እንደቆየ ለእርሶ ብቻ የማጫውቶ ጉዳይ ነበረኝ ቢላቸው ፈቀዱለትና እኔ ከቤት ወጥቼ እደጅ ተቀመጥኩ። እንግዲህ ጓደኛዬ ነግራቸው ቃል በኋላ እንደገለጸልኝ መርሲ ያዘን ጓደኛዬ ነው እርሶ ያባቱ ወዳጅ በመሆኑ ከትልቅ ሰው ቤት ስለገቡለትና ጥሩ ቆንጆ ሚስ ስላገኙለት ደስ የተሰኘ መሆኑን ነግሮኛል። እኔም ጓደኛው ስለሆንኩና ስለማስብለት ወደ አዋቂዎች ቤት ሄጄ ስለጋብቻ ጠየቅኩለት። ነገር ግን ያገኘሁት መልስ ደስ አያሰኝም። ነገሩ በኔና በርሶ መካከል ይቅርና የሚያስደነግጥ ነው። ሙሽራይቱ ከጋብቻው በኋላ ባንድ ወር ውስጥ ሞታለች ብሎ ነግሮኛል። ይህንን ነገር ለመርስ ያዘን አልነገርኩትም ምክንያቱም ሐሳቡ ተነስተዋልና መቼም እሺ አይለኝም በማለት ነው። አሁንም የምነግሮት ምናልባት እሺ ቢሎት በርትተው ጋብቻውን እንዲያስቀሩ ነው የሚል ነው። አቶ ወርቄን ሲሰሙ ደነገጡና ይህማ በጣም ያሳስበኝ ነገር ነው እርሱም ወንድሜ ነው ልጅቱም እህቴ ናት ጆሮዬ እየሰማ መቼ ይደረጋል ጋብቻው በግድ እንዲቀር አደርጋለሁ አሉት። እኔም ተጠርቼ የገባውና እባክህ ይሄ ጋብቻ ያቅርብህ ድሮም የጀመርሁት እኔው ነበርኩ አሁን ግን በህልሜ የማየው ሁሉ መልካም አይደለምና ይቅርብን ይቅርብን ይያሉ እየተከዙ ይለምኑን ጀመር። እኔም ህልም ምን ቁም ነገር አለው ይያልሁና እየተግደረደርኩ አይቀርም አልኋቸው። እሳቸው ግን ተነስተው ቆመው ልጄ ልጄ እባክህ እሺ በለኝ ይያሉ ልመና ስላበዙብኝ እሺ ይቅር መቼስ ምን አደርጋለሁ ፈቃዱን መፈጸም ይገባኛል አልኋቸውና ተሰነባብተን ወጣን። ጓደኛዬም ከላይ የተጻፈውን ቃል እየነገረኝና ልባችን በሳቅ እየፈረሰ ወደ ቤታችን ተመለስን። እንግዲህ የባለ አገር ጋብቻ ተሰረዘና የከተማ ጋብቻ እየፈለግን ተቀመጥን ይላሉ ብላታ መርሲ ያዘን ወልደ ግልቆስ ባልታተመ ጻፋቸው። በኋላ ግን ነሐሴ 7 1915 ዓ.ም ኮይዘሮ ታገኘው ባዬ ጋራ ጋብቻ መፈጸማቸውን ባለፈው ሳምንት ተጫውተናል።
ታላቅ የምስራች
ወደ ውጭ ሀገር ለጉብኝት ለጸሎት እንዲሁም ለሥራ ጉዳይ ለምትጓዙ መንገደኞች በሙሉ
ጉዟችሁ የተሳካና እንከኔለሽ እንዲሆንላችሁ እየተመኘን በአይነቱ ልዩ የሆነውንና በብቸኝነት በመናቀርበው ዓለም አቀፍ የመንገደኞች የጉዞ ዋስትና አገልግሎት ተጠቃሚ እንድትሆኑ ስንጋብዝ በደስታ ነው።
የጉዞ ሽፋኑ ከሸንገን አገሮች በተጨማሪ ወደ አሜሪካ፣ ካናዳ፣ አውሮፓ፣ ኤዥያ፣ አውስትራሊያና አፍሪካ ከመታደርጓቸው ዓለም አቀፍ ጉዞዎች ጋር በተያያዘ በድንገተኛ ህመም፣ በሻንጣ መጥፋት፣ በአውሮፕላን መዘግየት እንዲሁም በሌሎች አልታሰቡ ድንገተኛ አደጋዎች ምክንያት በባዕድ አገር ሊያጋጥማችሁ የሚችል መጉላላትን ከወዲሁ ለመቅረፍ ታስቦ በልዩ ሁኔታ የተዘጋጀ ነው።
በተለይ በአሁኑ ጊዜ ወደ ኢየሩሳሌም ለጸሎት የምትጓዙ መንገደኞች የእድሉ ተጠቃሚ እንድትሆኑ በአክብሮት እንጋብዛለን።
ልብ ይበሉ፣ ከእንግዲህ ወዲህ ከቪዛና የአውሮፕላን ትኬት በተጨማሪ ሊያስቡበት የሚገባው ብርቱ ጉዳይ ቢኖር የኒያላ ኢንሹራንስን የመንገደኞች የጉዞ ዋስትና መግዛቱን ነው።
ለበለጠ መረጃ በስልክ ቁጥር 011-663-9065 ይደውሉልን።
መልካም ጉዞ። ኒያላ ኢንሹራንስ አክሲዮን ማህበር።